በረዥም ጊዜ የምዕራቡ ሀገር ቁልፍ አጋር የነበረችውና ከሰብአዊ እርዳታ ድርጅቶች ጋር በቅርበት ከመስራት በተጨማሪ በርካታ ስደተኞችን በማስተናገድ ስሟ በመልካም ይነሳ የነበረችው ኢትዮጵያ አሁን ላይ ግን ግንኙነቷ እየሻከረ ሄዶ የምዕራብ ሀገራት ማዕቀብ ሊጥሉባት እንደሚችሉ ማስፈራራታቸው አሳሳቢ ነው ሲሉ በአፍሪካ ቀንድ የደህንነት ጉዳዮች ጥናት አጥኚና ካናዳ የሚገኘው ባል ሲሊ የውጭ ግንኙነቶች ትምህርት ቤት ዳይሬክተር የሆኑት ፕሮፌሰር አንፊልትስ ጀራልድ ለአሜሪካ ድምጽ ተናግረዋል። በሰሜን ኢትዮጵያ ላለፉት 11 ወራት የተካሄደ ካለው ጦርነት ጎን ለጎን ትርክትን ለመቆጣጠር የሚደረገው የመረጃ ጦርነት የዓለም አቀፍ ማህበረሰብ ውሳኔዎች ላይ ተጽዕኖ ማሳደሩንም ገልጸዋል። ስመኝሽ ቆየ ይህ የግንኙነት መሻከር ኢትዮጵያ ወደፊት ከዓለም አቀፉ ማህበረሰብ ጋር በሚኖራት ግንኙነት ላይ በሚፈጥራቸው ተጽዕኖችና ተያያዥ ጉዳዮች ዙሪያ ከፕሮፌሰር አንፊልትስ ጀራልድ ጋር ቆይታ አድርጋለች። በሌላ በኩል ወታደራዊ መፍትሄ እንደማይታያቸው ቀድሞ በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን ለቪኦኤ ተናግረዋል። አምባሳደር ዴቪድ ሺን ትላንት ከአሜሪካ ድምጽ ጋር በነበራቸው ቆይታ የኢትዮጵያ መንግስት እኔን ብቻ ትክክል የሚል አይነት አቋም መያዙ ተገቢ አይደለም ሲሉ ተችተዋል። የሁለቱን እንግዶች ቃለ ምልልስ የያዘውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ፕሮፌሰር አንፊልት ጀራልድ የአፍሪካ ቀንድ የጸጥታና ደህንነት ጉዳዮች አጥኚና ተመራማሪ ብቻ ሳይሆኑ ለበርካታ ዓመታት የኢትዮጵያ መከላከያ ሰራዊትን ጨምሮ በኢትዮጵያ የሚገኙ የጸጥታ ተቋማትን በጸጥታ አመራር ተጠያቂነትና በብሔራዊ ደህንነት ዙሪያ የተለያዩ ስልጠናዎችን የሰጡ ባለሙያ ናቸው። በአፍሪካ ቀንድ ከሚገኙ የተለያዩ ተቋማት ጋር በመሆንም በደቡብ ሱዳን፣ ዩጋንዳ፣ ሶማሊያና ኢትዮጵያ የጸጥታ ጉዳዮች ዙሪያ የጥናት ስራዎችን ሰርተዋል። በዚህም ምክንያት ቀጠናውን በተለይ ደግሞ ውስብስብ የሆነውን የኢትዮጵያን ፖለቲካ ለመረዳት እድል እንደሰጣቸው የሚናገሩት ፕሮፌሰር ፊልስ ጀራልድ አሁን በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በመሬት ላይ የሚካሄድ ብቻ ሳይሆን ትርክትን ለመቆጣጠር የሚደረግ የመረጃ ጦርነት መሆኑን ይገልጻሉ።
This type of warfare can be described as insurgency warfare.
So information እንደዚህ አይነት ጦርነቶች መረጃ ወሳኝ ሚና አለው። የሽምቅ ውጊያን ለማስቆም የሚወሰድ ወታደራዊ እርምጃም የሚሰራጨውን መረጃ በመረጃ ለማጥፋት የሚደረግ ጥረትም ይጨምራል። ስለዚህ መረጃ በመስጠትና ትርክትን በመቆጣጠር የበላይነት ማግኘት በእንደዚህ አይነት ዘመቻዎች ወቅት ለማሸነፍ እጅግ አስፈላጊ ነው።
በዚህ ረገድ ለ27 ዓመታት በስልጣን ላይ ቆይቶ የነበረው ህወሓት የበላይነት ማግኘቱን የሚገልጹት ፊልድ ጀራልድ በአንጻሩ የኢትዮጵያ መንግስት ለመረጃ ግዴለሽ መሆን የፈጠረው ክፍተት ዓለም አቀፉን ማህበረሰብ ወደ አንድ ወገን ብቻ ላጋደለ ትርክት ከማጋለጡ በተጨማሪ አሁን ላለው የግንኙነት መሻከር አስተዋጽኦ አድርጓል ይላሉ። ላለፉት 11 ወራት በሰሜን ኢትዮጵያ እየተካሄደ ያለው ግጭትና ግጭቱ ያስከተለው ሰብአዊ ቀውስ ኢትዮጵያን በዓለም አቀፍ መድረኮች ላይ ዋና የመወያያ ርዕስ አድርጓታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለመወያየት እስካሁን 10 ስብሰባዎችን ያካሄደ ሲሆን በቅርቡ ኢትዮጵያ የድርጅቱን 7 ሰራተኞች ማባረሯን ተከትሎ ዩናይትድ ስቴትስ እና አውሮፓ በሀገሪቱ ላይ ማዕቀብ እንደሚጥሉ አስጠንቅቀዋል። ለመሆኑ የዚህ ግንኙነት መሻከር መነሻው ምንድነው? ፕሮፌሰር ፊልስ ጀራልድ ይመልሳሉ።
I think it's important to note that these expulsions followed already strained relations.
በኢትዮጵያ ባለማቀፍ ሰብአዊ ድርጅቶች መካከል ያለው ግንኙነት ተሻከረው ሰባተኞቹ ከሀገር ከማባረሯን በፊት ነው። ይሄ ደግሞ ብዙ ምክንያት አለው። በመጀመሪያ ዓለም አቀፉ ማህበረሰብ የኢትዮጵያ መንግስትን ወደ ትግራይ ክልል የምግብ እርዳታ እንዳይገባ አግዷል በሚል በተደጋጋሚ ወቅሳል። ሆኖም በሌላኛው ወገን ላይ ምንም አይነት ወቀሳ ሲደርስ አይሰማም። የሰብአዊ ቀውሱ ከትግራይ ተሻግሮ ወደ አማራና አፋር ክልሎች እንዲስፋፋ ካደረገ በኋላ እንኳን ከዓለም አቀፍ ህብረተሰብ ወቀሳ አልደረሰበትም። በኤርትራ መንግስት ላይ የቅጣት እርምጃ ሲወሰድና በኢትዮጵያ መንግስት ላይ የማዕቀብ ማስፈራሪያ ሲደርስ የህወሓት ተዋጊዎች ህጻናትን ለውትድርና ማሳተፋቸውን የሚያሳይ በቂ መረጃ ኖሮ እንኳን የቅጣት እርምጃም ሆነ ውግዘት አልደረሰባቸውም። ስለዚህ ይህ የሻከረው ግንኙነት ከየት እንደተነሳ ማየት ይቻላል።
ኢትዮጵያ ከመንግስታቱ ድርጅትም ሆነ ከሌሎች ዓለም አቀፍ አካላት ጋር ያላት መቃቀር ወደፊት በሚኖራት ግንኙነት ላይ ምን አይነት ተጽዕኖ ይኖራል?
Ethiopia has been a long-term ally, not just for the West, but also
ኢትዮጵያ ለረጅም ጊዜ በአፍሪካ ቀንድ ብቻ ሳይሆን በዓለም ላይ ቁልፍ ቦታ ይዛ ቆይታለች። ኢትዮጵያ ለምዕራብ ሀገራት ብቻ ሳይሆን የሰብአዊ ተቋማትም አጋር ነበረች። በአፍሪካ ቀንድም ጥልቅ ሚና ነበራት። ኢትዮጵያ የስደተኛ ጣቢያዎችን አቋቁማ በደቡብ ሱዳን፣ ሶማሊያና በሰሜን በኩል የሚገቡ ስደተኞችን ስታስተናግድ ቆይታለች። በዛ ላይ እንደ ትግራይ፣ ሰሜን ወሎና ሌሎች በምግብ ራሳቸው ላልቻሉ አካባቢዎች የራሷን የምግብ ደህንነት ፕሮግራሞችን ስታስተባብር የቆየች ናት። ስለዚህ ከሰብአዊ ድርጅቶች ጋር ጥሩና መተማመን የነበረበት ግንኙነት ነበራት። አሁን ግን ያ ግንኙነት ሻክሯል።
So along with seeing 9 or 10 Security Council meetings on Ethiopia.
የኢትዮጵያ ምክር ቤት በኢትዮጵያ ጉዳይ ላይ 9 ወይም 10 የሚሆኑ ስብሰባዎችን አካሂዷል። እነዚህ በአህጉር ደረጃ በሀገሪቱ ወይም በቀጠናው ባሉ ጎረቤት ሀገራት መካከል ሊካሄዱ የሚገቡ እንደ ኢትዮጵያ ህዳሴ ግድብ ያሉ ጉዳዮች ግራ በሚያጋባና በሚያሳስብ ሁኔታ ወደ ጸጥታው ምክር ቤት ሲመጡ እያየን ነው።
ኢትዮጵያ ፎርምድ ኤ ኒው ጋቨርንመንት። ኢትዮጵያ እንግዲህ አሁን አዲስ መንግስት መስርታለች። ይሄ ለሀገሪቱ የፖለቲካ መረጋጋትም ሆነ ለውጭ ግንኙነቷ የሚያመጣው ለውጥ ይኖራል? መንግስትስ ቅድሚያ ሰጥቶ ሊሰራባቸው የሚገቡ ጉዳዮች ምንድናቸው?
Well, I think that this will make a difference in the country because
let's not forget that this is the ምክንያቱም ይሄ የመጀመሪያው ዴሞክራሲያዊ ምርጫ ነው። ችግር የለበትም ግን ማለት አይደለም። ሁሉም ሰው በመርጫው አልተሳተፈም። በሰሜን በጦርነት ውስጥ ያሉ ክልሎች እንዲሁም በሶማሌና አፋር ድንበር አካባቢ ያሉ የምርጫ ጣቢያዎች በመርጫው ወቅት ድምጻቸውን አልሰጡም። በተጨማሪም በትግራይ ክልል ያለው ህዝብም አልመረጠም። ነገር ግን በዛ ሁሉ ችግር ውስጥም ሆኖ በርካታ ህዝብ በምርጫው ተሳትፏል።
የአብይ
የመጀመሪያው ዓመት ከመጣቸው ለውጦች ከኤርትራ ጋር አስታራቂ ሰላም ፈጥሯል። ለነጻ ኢኮኖሚና ለገበያ መሻሻል ብሩን ከፍቷል። በቀጣይም በኢኮኖሚ መሻሻልና በተለይም በቀጠናው የጸጥታ መዋቅር ላይ ባተኮረ መልኩ የጸጥታ ዘርፉ መሻሻል በሚችልባቸው ጉዳዮች ላይ የበለጠ ማተኮር ይኖርበታል።
እንግዲህ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ 3 ዓመት ሆኗቸዋል። እርሶ ባሳተሙት አንድ ጽሑፍ ላይ ግን አብይ አህመድ መጀመሪያ ላይ በተወሰኑ ጉዳዮች ላይ መሻሻልን ቢያመጡም ከመጀመሪያውም የተሳሳተ የፖለቲካ ስሌት ማድረጋቸውን ይገልጻሉ። ምንድናቸው እነዚህ ስህተቶች?
27 ዓመት
ስልጣን ላይ መቆየት በጣም ረጅም ጊዜ ነው። በዛ ላይ በዚህ ጊዜ ውስጥ የአመራሮች ለውጥም አልተደረገም።
ጠቅላይ ሚኒስትሩ
ያመጧቸው ለውጦች አስፈላጊ ቢሆኑም በስልጣን ላይ የነበረውን አመራር መተዳደሪያቸውን፣ የስልጣን ሰንሰለታቸውንና የገንዘባቸውን ፍሰት በፍጥነት አዳከመው። ከፍተኛ የጸጥታ አካላትም በፈቃዳቸው ወይም ተገደው ወደ ትግራይ በመሄድ መሰባሰብ ጀመሩ። ሌላው የመንግስቱ ስህተት ይህ እየፈጠረ የነበረውን የቅሬታ መጠን አለመረዳቱ፣ ከኤርትራ ጋር ለእርቅ የተደረገው ድርድርና የፌዴራል በጀት የትግራይ ክልል መንግስትን አልፎ በቀጥታ ለአካባቢው አስተዳደሮች እንዲሰጥ መደረጉ፣ ያ ሁሉ በመከላከያ ሰራዊቱ ላይ ጥቃት እስኪሰነዘር ድረስ ሲደራረብ ነበር። ሁኔታ ወደ ግጭት እንደሚያመራም ይታይ ነበር።
በህወሓት በኩል የተፈጸመ የፖለቲካ ስሌት ስህተት ነበር።
አንደኛ
አብይ አህመድ ለረጅም ዓመት ሲገነባው ከቆየውና የነበሩት መሪዎች ለአመታት የሀገሪቱን የወደፊት ዕጣ ፈንታ እንዲወሰን አድርገው ብዙ ከደከሙበት መርሆ ብዙም ያፈነግጣሉ ብለው የገመቱ አይመስለኝም። ሌላኛው ስህተት የፌዴራሉ ሰራዊት ክልሉ ጋር ለመድረስ የነበረው አቅምና በሰራዊቱ መካከል ያለው አንድነትን እጅግ አሳንሰው ማየታቸው ነው። በተጨማሪም ህዝቡ ለመንግስትና ለብሔራዊ መከላከያ ሰራዊት በዚህ መጠን ድጋፍ ያደርጋል ብለውም አላሰቡም። ስለዚህ በሁለቱም ወገን የፖለቲካ ስሌት ስህተት ነበር።
በጥቅምት ወር ላይ ህወሓት በኢትዮጵያ መከላከያ ሰራዊት ላይ የፈጸመውን ጥቃት ተከትሎ የኢትዮጵያ መንግስት የወሰደውን እርምጃስ እንዴት ያውታል?
ኢትዮጵያ ጋቨርንመንት አደታል? The response, well, it was a military-led law enforcement operation which
ምላሹ ማንም የምዕራብ ሀገርም ቢሆን እንደዚህ አይነት የታቀደና ቀድሞ የተዘጋጀ ጥቃት በብሔራዊ መከላከያ ሰራዊቱ ላይ ቢደርስ ሊያደርገው የሚችለው ነው። እንደውም የምዕራብ ሀገራት የጎረቤት ሀገራት ወታደር ልከው ወይም በጸጥታ ትብብር አለዛም የደህንነትና የድንበር ጥበቃ በማድረግ እንዲተባበሩ ሊጋብዙ ይችላሉ። በኔቶ ሀገራት መርህ ላይ ይህን የሚመለከታል።
Many characterize the ongoing conflict in Ethiopia. ቀደም ሲል እንዳነሳነው በኢትዮጵያ ኢትዮጵያ ውስጥ የሚካሄደው ግጭት በመሬት ላይ ብቻ ሳይሆን በመረጃ ጭምርም እንደሆነ ይነገራል። በአለፉት 11 ወራትም ሆን ተብሎ የሚሆን በስህተት የሚሰራጩ ሐሰተኛ መረጃዎች በማህበራዊ ትስስር ገጾች በስፋት ይሰራጫሉ። ይህ ሁኔታ አሁን ኢትዮጵያ ላለችበት ችግር አስተዋጽኦ እያደረገ ነው ይላሉ።
የሐሰተኛ
መረጃ ስርጭት ሁልጊዜም አብሮ የኖረ ነው። እንደ አውሮፓ አቆጣጠር በ1930ዎቹ ማገባደጃ በጀርመን የነበረውን ሁኔታ መውሰድ ትችላለች። አሁን ግን ዲጂታል የማህበራዊ ትስስር ሚዲያዎች በዚህ ላይ ተጨማሪ ሆኖ መጣ። ዋናው ነገር ለሽምቅ ውጊያ መሳካት መረጃ እጅግ በጣም አስፈላጊ ነው። ህወሓት ደግሞ ይህን በደንብ ያውቃል። ምክንያቱም ደርግን ለመጣል ተመሳሳይ ዘመቻን ተጠቅሞ ነበር። ስለዚህ ይሄ መረጃ ሽምቅ ውጊያ በደንብ የተጠናከረና ለረጅም ጊዜ የኖረ ነው።
One of the articles you published focused on ሌላ ጥናታዊ ጽሁፎች ላይ ኢትዮጵያ አሁን ያለችበት ሁኔታ የክልል ልዩ ኃይሎች ድርሻ እንዳላቸው ጽፈዋል። እነዚህን ልዩ ኃይሎች በስጋት ነው የሚያዋቸው?
ሀገሪቱ
ወደ አንድነት እንዳትመጣ ሊያደርጉ ይችላሉ ብዬ እሰጋለሁ። ምክንያቱም እነዚህ ልዩ ኃይሎች ሲቋቋሙ አንደኛ የህዝቡን ሰላምና ደህንነትን ይቆጣጠሩ፣ ህገ መንግስቱ በህዝቡ ዘንድ እንዲከበር ያደርጉ የነበሩ የክልሎቹ ፖሊሶች ስራ ቆሙ። በትግራይ ብቻ ሳይሆን በሶማሊያ፣ በአማራ፣ በኦሮሚያ በጣም እየሰፉ መጡ። በዩናይትድ ስቴትስ ብትመለከት ተመሳሳይ እያንዳንዱ ግዛት ብሔራዊ ዘብ አለው፣ ግን የማዕከላዊው ሰራዊት አካል ናቸው። በተጨማሪም ለክልሎቹ ፕሬዚዳንቶች ብቻ ሳይሆን ለአሜሪካ ፕሬዚዳንት ጭምር የሚታዘዙበትም ሰንሰለት አለ። በኢትዮጵያ ግን የዛ አይነት መስመር ያለው ተዋረድ የለም። ታማኝነታቸው ለክልሉ ፕሬዚዳንት ብቻ ነው።
What lessons can we really learn from
ኢትዮጵያ አሁን ካለችበት አስቸጋሪ ሁኔታ እንድትወጣ ምን መደረግ አለበት ይላሉ?
I think the one thing that really strikes me at the moment
ዋናነት ማህበረሰብ ሰላምና ደህንነትን ለማስጠበቅ የሚጠቀምባቸው እንደ መግለጫ ማውጣት፣ ማውገዝ፣ ሰላም አስከባሪ ኃይል ሀገርን እንዲያረጋጋ መጠበቅ ወይም ማቀብ መጣልን መሳሰሉ መሳሪያዎች በድጋሚ ሊያስተምባቸው ይገባል። ይልቁንም የፖለቲካ እርቅ፣ ብሔራዊ መግባባትና ማህበረሰቡን ማዕከል ያደረገ ውይይት በጣም አስፈላጊ ናቸው። ለእንደዚህ አይነት ጥረት ደግሞ ከፍተኛ የገንዘብ ድጋፍ ሊደረግ ይገባል።
ፕሮፌሰር ፊልስ ጀራልድ በኢትዮጵያ ውስጥ ላለው ቀውስ በአብዛኛው ህወሓትን ተጠያቂ ሲያደርጉ፣ በሌላ በኩል ትላንት ከአሜሪካ ድምጽ ጋር ቆይታ የነበራቸው የቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን በኢትዮጵያ ላለው ግጭት ወታደራዊ መፍትሄ እንደማይታያቸው በመግለጽ የኢትዮጵያ መንግስት እኔ ብቻ ነኝ የሚል አይነት አቋም መያዙ ትክክል አይደለም ሲሉ ተችተዋል።
የኢትዮጵያ መንግስት እያለ ያለው ዓለም በሙሉ ኢትዮጵያ ውስጥ ያለውን ሁኔታ የሚያይበት አይን የተሳሳተ ነው እና እውነቱ ያለው እነሱ ጋር ብቻ እንደሆነ ነው። ያ ሊታመን አይችልም። ሁሉንም መረጃ መመልከት አስፈላጊ ነው። ኢትዮጵያ መንግስት የሚያወጣቸው ሪፖርቶች አያለሁ፣ ግን ሌላው በሙሉ ስለ ሁኔታው የተሳሳተ መረጃ ነው ያለው ማለት ትክክለኛ አይመስለኝም።
በጥቅምት ወር ላይ ህወሓት በፌዴራል መከላከያ ሰራዊት ላይ ያደረሰው ጥቃት ዙሪያም ብዙ ያልተመለሱ ጥያቄዎች እንዳሉ አምባሳደር ሺን ይጠቅሳሉ።
እዚህ ጋር መፈታት ያለበት ዋናው ጉዳይ ከጥቅምት ወር ጥቃቱ ከመፈጸሙ በፊት ማዕከላዊ መንግስቱ ምን ሲያደርግ ነበር የሚለው ነው። ትግራይን ለማጥቃት ሲዘጋጁ ነበር፣ ህወሓት ሲዘጋጁ ነበር ይላል። እኔ ያን ሲያደርጉ እንደነበር ወይም እንዳልነበር አላውቅም። የዚያ መረጃ የለኝም። ጥቃት ሊደረግ ዝግጅት እንደነበር የሚያረጋግጥ ጠንካራ መረጃ ካለ ያ ሁኔታውን ቀይረዋል። አሁን ግን ጥቅምት ላይ በሰሜን እዝ ላይ የተፈጸመው ጥቃት በርካታ አሳሳቢ ጥያቄዎችን ያስነሳል።
በኢትዮጵያ ያለውን ግጭት በዘላቂነት ለመፍታት ብቸኛው መፍትሄ ውይይት መሆኑን የሚያሰምሩበት አምባሳደር ሺን ማዕከላዊ መንግስትም ሆነ ህወሓት ወደ ድርድር ጠረጴዛ እንዲመጡም ጠይቀዋል።
ይቻላልም ተመራጩ የመፍትሄ ድርድርን ነው። ቢያንስ የዓለም አቀፉ ማህበረሰብ የሚመርጠው ይህንኑ ነው። በእርግጥ ምድር ላይ የሚዋጉት ኃይሎችም ሆነ የማዕከላዊ መንግስቱ ይህን የመረጡ እንደሆነ አላውቅም። አንዳቸው ወይም ሁለቱም ወታደራዊ ድል ይፈልጋሉ። ድል እናገኛለን ብለው ያምናሉም ብዬ እፈራለሁ። አሁን ባለው ሁኔታ ግን ወታደራዊ ድል የሚገኝ አይመስለኝም። ለዛ ነው በድርድር የሚደረስምነትን የሚደግፈው። በድርድር በሚገኝ ስምምነት ውስጥ የሚጠፋው ህይወት ያነሰ ነው የሚሆነው።
አምባሳደር ሲን አከለው የኢትዮጵያ መንግስት ህግ የማስከበር ዘመቻ እያካሄድኩ ነው ማለቱን እንደማይቀበሉና ኢትዮጵያ ውስጥ የእርስ በርስ ጦርነት እየተካሄደ መሆኑን ገልጸው በግጭት ውስጥ ያሉ ሁሉም አካላት በንጹሃን ዜጎች ላይ ጥቃቶችን እያደረሱ መሆናቸውንም ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።